አሜሪካ ሬዲዮ ጣቢያ እሁድ እሁድ ከጧቱ 10 ሰዓት ጀምሮ እስከ 12 ሰዓት ድረስ በሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ በአማርኛ ቋንቋ ያዘጋጀ የሚያቀርብላችሁ ዝግጅት አሁን ጀመረ። አዘጋጅና አቅራቢ ወርቁ አያሌ።
You are listening to Shukshukta, Ethiopian Radio Entertainment and Information, Sundays from 10 till noon by Worku Ayalu.
Thank you. እህታችንን የጓደኛችንን መቅዲን ነፍስ እግዚአብሔር ይማር። አድማጮቻችን እዚህ ሳምንት ኮሚኒቲያችን በጣም በሐዘን ላይ እንደሆነ ሁላችን እናውቃለን። እህታችን መቅዲ ከዚህ ዓለም በሞት ተለይታናለች። ከትላንት ወዲያ ለቤተሰቦቿ ለጓደኞቿ በሙሉ እሷን ለሚያቆሉ መጽናናትን ይስጥ እላለሁ። ከዚህ ከሹክሹክታ ሬዲዮ ጣቢያ ወርቋያለሁ ነኝ። በከተማችን መቅደስን ማቅ ካለ እንጃ ትልቁ ቅንነትና የዋህነቷ መቅዲ አንረሳሽም ለዘላለም። ነፍስሽን እግዚአብሔር በሰማይ ይማረው። ሐዘናችን ሐዘን ነው። አርማጮቻችን እንግዲህ የዛሬ ሬዲዮ የመዝናኛ ፕሮግራማችን ቶታሊ አይኖርም። በአንዳንድ ሁኔታዎች ላይ እንወያያለን። ከኔ ጋር ሁኑ። ወርቋ እያለሁ ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ። አድማጮቻችን የመቅዲን ነክ እግዚአብሔር ይማራ በገነት ከቀኙ ያኖራት እንላለን። ሌላ ምንለው ነገር የለም። በድንገት ሳናስበው የተለየቻችነታችን ሐዘናችን የከባ ነው። ኮሚኒቲያችን በሐዘን ተመቷል። ይሄ ብቻ አይደለም፣ ሌሎች ጉነቻችን አሁን ባለፉትም ጊዜ እንዲዚህ ወጣት ልጅ አምልጦናል። የመቅደስን ሐዘን ለመድረስ የምትፈልጉ አድራሻ ልሰጣችሁ እችላለሁ። 7895 ካናዳ ወይ በርነቢ ቴንዝ አቬኑ እና ካናዳ ወይ ላይ ነው እና ቤተ ክርስቲያን ካያችሁ በቸርች ነው፣ ኢቫንጀሊካል ቸርች ነው። ወደዛ ሄዳችሁ ቀጥታ ከበሩ ሳይሆን በጎን በኩል ወደ ታች የሚወርድ ቤዝመንት ስላለ የመኪና ማቆሚያ ማትቸገሩም፣ ሄዳችሁ ድረሱ። አሁንም የመቅዲን ሐዘን ለማስተዛዘን ከነ ቤተሰቦቿ እናቷም ቤተሰብ በሙሉ እዛ ስላለ ለማስተዛዘን የምትፈልጉና መጠየቅ የምትችሉ 7895 ካናዳ ወይ ኢቫንጀሊካል ቸርች ነው። ቴንዝ እና ካናዳ ወይ ምንም ማያሳሰት ነው ቀጥታ ከሄዳችሁ እዛ አዘ መድረስ ትችላላችሁ ቤዝመንት ነው በመጀመሪያው በር ሳይሆን የሚገባው ፍለፊቱ አለፍ ብላችሁ በግራ በኩል ወይ ስትሄዱ ወደ ታች ትወርዳላችሁ ያው አውሾችን በብዛት አሉ ማግኘት ትችላላችሁ ስለዚህ መድረሱና ሀዘናችሁን ገልጹ ካለ አድራሻ ያልደረሳችሁ እስከ 10 ድረስ ነው እዛ የሚወለው እና ኦሬዲ እዛ ስላለ ሁላችሁም ሀዘን እንድትደርሱ በዚያ አጋጣሚ ልጽላችሁ ወዳለው መቅዲና አተናታል አንመለሳትም ከቤተሰቦቹ ጎን ሆነን አስፈላጊ በሆነ መንገድ እንድንረዳ ሁላችን እንድንተባበር ጠይቃለሁ ወርቋ ያለው ነኝ ከዚህ ከCITR 101.9 FM ቫንኩቨር ቢሲ ካናዳ አርማጮቻችን እንግዲህ ወደ ዋናው ፕሮግራማችን ገባለን ዛሬ አንዳንድ ነገሮች አዲስ ነገሮች ካለ አቀርብላችኋለሁ ጥያቄ ወይንም አድራሻ የምትፈልጉ ካላችሁ ካልሰማችሁ ደውሉልኝ 604-822-2487 604-822-487 ደውሉልኝና አድራሻውን ልገልጽላችሁ ፈልጋለሁ ከሬዲዮ በኋላ ደግሞ በራሴ ስልክ ደውሉልኝ 604-600-4657 604-600-4657 ደውላችሁ ለቴክስ ላረግላችሁ ይችላሉ አድራሻ ቴክስ አርኩልኝ እና እንግዲህ ያው ሁላችንም እንግዲህ ከሰሞኑ እዛውነን በከስራ በኋላ አድማጮቻችን እንግዲህ ምን መልሰው ነገር የለም ግን ከቤተሰቡ ጎን መሆኑ ትልቅ ነገር ነው መቅዲን መታቋት ሁሉ ከቤተሰቦቻቸው ጎን እንድንሆን በዚህ አጋጣሚ ላሳስብ ወዳለሁኝ እስቲ አንድ ክላሲክ ሙዚቃ ላርግና የሚቀጥለው ፕሮግራማችን ከአስር ሰዓት ደኩል በኋላ በዚህ በአገራችን ኔታ እንደምታቁት በትላንትናው ዕለት በባህር ዳርና እንዲሁም በአዲስ አበባ በሆነ ግርግር ነበር። እንግዲህ ይሄ ጠቅላላ ጥቁሩ ኢንፎርሜሽን እስካሁን ድረስ የምናውቃለን ብዙ ሰዎች ብዙ ብለዋል ብዙ ሰምተናል እና የአማራው ክልል ፕሬዚዳንት ያው አርፈዋል እንዲሁም ደግሞ የኢትዮጵያ ጦር ኃይል ተማጀር ሳለ አርፈዋል ጀነራሉ ማለት ነው እና ይሄ ስለዚህ ጉዳይ እኔም ሌት ነው የሰማሁት ብዙ እስቲ በኋላ ወደ 10 ተኩል ላይ እንግዳ ጋብዝና ያለው ሁኔታ ምን ተፈጠረ ምን የሚለውን እናወራለን ነገር ግን በአሁን ሰዓት ጠቅላላ ኢንፎርሜሽን የወጣ የለም ከጠቅላይ ሚኒስትሩ የወጣው እንዲሁ መግለጫ አጭር ይሆናል በሱ ላይም ብዙ ሰዎች ተቻሉ እንደምታውቁት ያው ሚዲያው ኢንተርኔቱ ሶሻል ሰርቭ እንትኑ የለም እስካሁን ድረስ ብዙ የሚገኝ ኢንፎርሜሽን የለም ቢገኝም ያው ህይወት አልፏል ህይወት ማለፍ የለበትም ማንም ሰው በጣም የሚያሳዝን ነው በትላንትና ሁለት ነገር ግን ምንድን ነው ኮዙ እንግዲህ ወደፊት ይታወቃል ሁሉ ነገር ምክንያት አለው ስለዚህ በኋላ ግን የበለጠ አንድ እንግዳ ጋብዣ ያለውኝ 10 ተኩል ላይ ከዚህ ከአንድ ከ15 ደቂቃ በኋላ በዛ ላይ እንወያያለን እናንተም ደውላችሁ ሐሳብ ካላችሁ እንደኔ ሶሻል ሚዲያ ኢንፎርሜሽን ልክ መሆኑና ለመሆኑንም በግልጽ መነጋገር ጥሩ ነው 604-822-2487 ደውሉ 604-822-2487 የግድ ቫንኩቨር መኖር የለባችሁም የግድ ደግሞ እኔን ማወቅ የለባችሁም ወይ እናንተን ማወቅ የለብኝም ስለዚህ ሐሳባችሁን መስጠት ከሆነ ደውሉ ግን ዋናው ነገር ለሀገራችን ላይ ያለው ሰላም እንዲረጋጋ ሁላችን ምኞት ነው ንጹሃን ቤት ሰዎች እንዲሞቱ አንፈልግም አገር እንዲበላሽ አንፈልግም ብዙ ነገሮችን እናጎላለን ጉለት ነው ትርፍ የለም የሚያሸንፍ የለም ስለዚህ በዚህ መልኩ አሳስባችኋለሁ ደውላችሁ ሐሳባችሁ መስጠቱ መንገዱ ክፍት ነው እስከዛው እስቲ አንድ ክላሲክ ሙዚቃ ያሰማው ወደ ሌላው ፕሮግራም እንሄዳለን።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ።
Thank you. Let's see here.
Everybody dance, dance. What, you don't like to dance? Everybody dance.
Oh, everybody. God, this is awful.
Isn't there anything?
Listening to the radio these days can be distressing. Fortunately, here at CITR, our programmers choose the music that they play, so our charts reflect what people actually listen to. To find out what's really topping the charts, pick up a copy of Discorder magazine or check us out online at CITR.ca. Unless, of course, you'd rather keep listening to the chart-topping single, Everybody Dance.
What, you don't like to dance? Everybody dance. Everybody dance. Everybody dance, dance. What, you don't like to dance?
In the words of Henry David Thoreau, it's not what you look at that matters, it's what you see. Multicultural Ministries is a national, cross-Canada, non-profit organization that runs temple tours and gives unique perspectives into different religions from around the world, including Buddhism, Sikhism, and Islam. To find out more about them, the tours they offer, or to book one, please visit templetour.weebly.com.
አድማጮቻችን የዛሬው ሳቀረብ የማቀርብላችሁ ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ስልክ ምደውሉ ካላችሁ ደውሉ። ምን ጊዜ ማሁን በዛሬው ቀን ሰፋ ያለ ጊዜ ይኖርናል አንዳንድ ሐሳቦችን ለመስጠት። ምክንያቱም ፕሮግራማችን በጠቅላላ ዛሬ የኢንተርቴንመንት ጊዜያችን በክላሲክ ነው የሚውለው። አንዳንድ ግጥሞች ካሉ እሱን ማድረግ እንችላለን። ሌላ ደግሞ መወያያ መስመር ካለ ወይም ማስተዋቂያ ይራሳችሁ ካለ አስተያየትም ካላችሁ ደውሉ። አስተያየት ማለት ሲባል ሁሉም ነገር ስለሆነ ሁላችሁም የራሳችሁን አስተያየት ማንም ይከለክላችሁ የለም። ነጻ ሬዲዮ ነውና ደውሉ 604-822-487 604-822-487 ሌሎቻችሁ በግል በስልኬ ይደውላችሁልኝ። ወደ በኋላ ከአምስት ደቂቃ በኋላ እንግዳ ጋብዣለሁ። በዛ ላይ መነሻ ይሆናቸዋል ብዬ ነው ገምተው ስላለው ውይይት ይሄ ነገር እንዲህ ቢሆን ጥሩ ነው የሚባል ነገር አለ። ግን ግለሰባዊ ማለትም አንዳንድ ሰዎች ራሳቸውን ሐሳብ በሰጡበት ጊዜ ግለሰቡን ሰውን ሳይሆን ሐሳቡ መቃወም መብታችሁ ነው። ግን ኢንዲቪጁዋሊ ሁሉም የራሱ አመለካከት አለው። ያሁኑ ሁኔታ የሚያስደስተው ያለ አይመስለኝም አይደለም እንደየ ሰዎች አንዳንድ ነገሮችን። ግን ኮዙ ምንድን ነው የሚባል ነገር ምንድን ነው ዋናው መንስኤው የሚለውን ነገር ላይ ነው። ወይስ ወደፊት እንዴት ይሆናል? ይሄ ነገር የሚያስፈራ አይደለም? አሁን በብዛት በኢትዮጵያ ውስጥ በተለይ በዚህ በአዲስ አበባ ዙሪያ ላሉትና አዲስ አበባ ላሉት እኔም ቤተሰብ ስላለኝ በጣም ትንሽ እንትን ብሎ ግራ ገብቷቸዋል ሁሉ ነገር። ምን ይመጣል የሚባል ነገር እየታሰበ ነው፣ ያስፈራል። ስለዚህ እንዳይነቱን ነገሮች በምን አይመልኩ ነው እኛ ከዚህ ከውጭ ሆነን ነገሩን ቀስቀስ ምናደርገውና አስፈላጊ የሆነውን እንደ ጥፋቱና ምን እንደሆነ ማወቅ የሚያስፈልገን ነው። እዚህ ያለ ነው ምንድነው ኢንፎርሜሽን ለማውሰድ ነው አይደል እንዴ? ምን አይነት እዛ አካባቢ ያለው ነው የሚሞተው የሚገለው ምን የሚለው እዛው አገር ቤት ያለ ነው። ስለዚህ ይሄን ነገር ብንጠነቀቅ እንጃ። ስለ እስክንድር ነጋ ተደውሎልኝ ነበረ። ስብሰባውን ዛሬ ይጀምራል ወይስ እኔ እንጃ መታቆካላችሁ ስብሰባው ይካሄድ እንደሆነ አይካሄድ እንደሆነ ስለ እስክንድር ነጋ ጠቆም ብታደርጉኝ ደስ ይለኛል። መታቆ መቼስ ብዙዎቻችሁ መታቆላችሁ በጣም ቻናላችሁ ከፍተኛ ሆነ ከሀገር ቤት ድረስ የሚሰሙት ነገር አለ። እኔ አብዛኛው ነግራችኋል ሎኮ ነኝ ሲቹ ነኝ። ስለዚህ ያንሃል ኮኔክሽን ምናምን በሀገር ቤት ውስጥ የለኝም። ወደፊት ስለ ቫንኩቨር ምናምን እንደሆነ እንጃ ዲፔንድ ወደፊት እግዚአብሔር ካለ ማለት ነው። እና የምታውቁ ከሆነ ጥርት ያለ ኢንፎርሜሽን ካለ ስለ እስክንድር ነጋ እንትን ባህር ዳር ዛሬ ስብሰባ ነበረ ታላቁ ስታዲየም ውስጥ ነው መሰለኝ። ያ ነገር ተሰናክሏል። ግማሹ ኤርፖርት ውስጥ እንዳይወጣ ተደርጓል፣ ግማሹ ሆቴል ነው ያለው። ብዙ ዥምብሮች አሉ መቼም ምንድን ነው የሚባለው ምን ምሳሪ በዛበት የወደቀ ዛፍ ምንድን ነው የሚበዛ ምሳር ነው ምናምን ይበዛበታል ይባላል። ስለዚህ ወደዛው እንሄዳለን። ነገር ግን ያው በትግስት ሁላችን ጠብቅ። አሁን ከዚህ ከአንድ አምስት ደቂቃ በኋላ አንድ ወንድማችን እናስገባና እስቲ ስለ እሱ እንወያያለን። የራሱን ሀሳብ ነው የሚሰጠው። ኦኬ፣ እነሆ ወርቁ አያሌው ነኝ። አድማጮቻችን የዛሬውን ሳቀናብረን ማቀርብላችሁ ወርቁ አያሌው ነኝ። ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ ቀደም ብዬ እንደገለጽኩላችሁ በአገራችን የተከናወነው ከትላንትና በኛ ከትላንት ወዲያ በነሱ ነው መሰለኝ በአገር ውስጥ ያለው ትንሽ እንቅስቃሴ ያለ መፈንቅለ መንግስት ይሉታል። እንደገና ደግሞ እንዲሁም ደግሞ አንዳንድ ነገሮችን ሚሉ አሉ። ብዙ ተጽፈዋል፣ ብዙ አንብበናል እንግዲህ። እና ነገር ግን በዚህ ነገር በጣም ሲሪየስ ሆኖ የሚከታተልልና በእውነቱን የሚያቀልን አቶ ፍሬሰው ብዙም ጊዜ እንደምናቀው በዛ ላይ እንዳደረንም ቁጥሩኛ ተኝተናል። እና እሱን አስገብቼ እስቲ ምንድን ነው ነገሩ ምን ይመስላል፣ ያው እሱም ብዙ ኢንፎርሜሽን ስለሌለው እና እሱን ጠይቀዋለሁ። በመጀመሪያ እስቲ ላስገባው። ጤና ይስጥልኝ አቶ ፍሬሰው።
ጤና ይስጥልኝ ወርቁና የመላው የሹክሹክታ ሬዲዮ አድማጮች በካናዳ እንደምን ሰነበታችሁ?
አቶ ፍሬሰው በመጀመሪያ አመሰግናለሁ ይሄን ሬዲዮ ጥሬን አክብረ በመግባት። በጣም የሚያስደነግጥ ትንሽ ግራ የሚያጋባ ነገሮች በኢትዮጵያ ውስጥ ተፈጥረዋል፣ በባህር ዳርና በአዲስ አበባ። እና መፈንቅለ መንግስት ብሎ የኢትዮጵያ ቴሌቪዥን ለመጀመሪያ ጊዜ አናውንስ ያደረገው እሱ ነው፣ ሌሎች ደግሞ አይደለም የሚል ነው። እስቲ ምንድን ነው እሱ ነገሩ? እንዴት ሁኔታው ተካሄደ? እንዳው ትንሽ ምን ይመስላል? ምንድን ነው ውጥረቱ? እንዴት ተወጣጥሮ እንዲህ ደረጃ የደረሰው? ይሄ በጣም ለብዙ ጊዜ ያልሆነ ነገር ነው። በስንት ዓመት ውስጥ ከኛ ከነሜ እድሜ በፊት እነ መንግስቱ ነዋይ እንደዚህ አንዳንድ ነገሮች ያደርጉ ነበር። መፈንቅለ መንግስት የሚባለው አይደለም እንዴ? አዎ እንደዛ ነው። እኔ ታሪክ እንዳነበኩት በዛ አልደረስንም፣ ግን ያሁኑ እንዴት ነው እስቲ በተለይ በዚህ በባህር ዳር እና እንደገና ደግሞ የኢትዮጵያ ኤታማዦር ሹም መገደላቸው በገዛ ዋርዲያቸው መልክ ጋርዲያን እንዴት ነው እስቲ ብትገልጽልኝ አቶ ፍሬሰው፣ ምንድን ነው እስቲ እኔ ከምን እንደምነሳ እንጃ።
አይ የነገሩ አሳሳቢነት ሁላችንም የሚያሳስብ ነው። በእርግጥ አንተ እንዳልከው ዜናውን ትክክለኛው ይሄ ነው ብሎ ማለትም የሚቻልበት ሁኔታ አይደለም። ከዚሁ ጋር እንግዲህ በመጀመሪያ ደረጃ መፈንቅለ መንግስት የሚለው ቃል በቃል አገባብ ደረጃ የሚስማማም የሚሆንም አይደለም። ለምን መፈንቅለ መንግስት የሚለውን መረጡ የሚለው ራሱን የቻለ አንድ አነጋጋሪ ጉዳይ ነው። ምክንያቱም በአማራ መንግስት ላይ በአማራ ብሔራዊ ክልላዊ መንግስት ላይ መፈንቅለ መንግስት ተደረገ ሲባል መፈንቅለ መንግስት የሚያሰኘው ምን ምን ነጥቦች አሉ? መንግስትስ የምንለው የትኛው መንግስት ነው? ከዚህ በፊት መንግስት ተካሂዷል። የጠቅላይ ግዛት አስተዳዳሪ ጋራ በተደረገ የተኩስ ልውውጥ ሰው ህይወት ማለፍ መፈንቅለ መንግስት ነው የሚያሰኝ ነገር እኔ በፍጹም የለም። ይሄንን በተመለከተ እስካሁን ጥሩ መግለጫ ሰጥተዋል ብዬ የምለው ኮሎኔል ደመቀ ዘውዱ የሚባሉት አሁን አሜሪካን ሀገር የሚገኙት ሁኔታውን አስመልክተው የሰጡት ያው የተፈጠረ ነገር እንዳለ እና ሁላችን መረጋጋት እንዳለብን ነው የሚሉት። የእሳቸውና አብን የተባለው ድርጅት ነው እስካሁን በመግለጫ ደረጃ
ያወጣው።
አዎ በትክክለኛ መስመር የያዘ መግለጫ ነው ብዬ የምለው ያንን ነው። ከዚህ በመቀጠል መፈንቅለ መንግስት የሚለው ቃሉ ራሱ እንኳን በባህር ዳር አዲስ አበባ ውስጥ ራሱ ፐርፐዝሊ የዶክተር አብይን መንግስት ሌላ አላማ ያለው ወይም ስልጣኑን የሚፈልግ ኃይል እሱን አስወግዶ ስልጣን ለመያዝ ቢሞክር ያ መፈንቅለ መንግስት ይባላል በቤተ መንግስቱ ላይ። አሁን ግን ይሄ የተደረገው ባህር ዳር ነው። ባህር ዳር እንደመሆኑ መጠን ደግሞ ማን ነው ፈንቃው፣ ማን ነው ተፈንቃው? ይሄም አንድ ነገር ነው። የመፈንቅለ መንግስት መስፈርት በፍጹም የሚያሟላ አይደለም። ይሄንንም አልፎ ደግሞ እንደ አሁን ትናንትና መጀመሪያ ካወጡት የእስራኤል ፖስት የሚባለው የጀሩሳሌም ፖስት መፈንቅለ መንግስት ብሎ አውጥቶታል። እንደገና ሲኤንኤንም ይሄንኑ ቃል ነው የተጠቀመው። ለምን እንደተጠቀመበት እኔ አይገባኝም። ራሱ ግራ የሚያጋባ ነገር ነው። በዜና ደረጃ ይሄ ግራ የሚያጋቢ ጉዳይ ስለሆነ ቃሉ ራሱ ትክክለኛ ነው ብዬ አለምንበትም። ሁለተኛ የመፈንቅለ መንግስትን ጽንሰ ሀሳብም አያሟላም ባይ ነኝ እና ሁኔታው ከብዙ ነገሮች ጋር የተያያዘ ይመስላል። በአካባቢው የሚደረጉ እንቅስቃሴዎችን እንደ አንድ ማሳያ መመልከት ይቻላል። እንዲሁ ሰሞነኛ ሁኔታዎችን በተመለከተ ቀደም ሲል አብን የተባለው ድርጅት ደብረ ብርሃን ላይ ከፍተኛ ሰክሰስፉል የሆነ ስብሰባ አድርጎ ስብሰባው ወደ ሰላማዊ ሰልፍ በቀን ሁለት ጊዜ የተደረገበት ሁኔታ አለ። ባህር ዳር እስክንድር ነጋ በዚህ የባልደራስ ኮሚቴን የመራ ሎቢ ለማድረግ ወደዛ ይሄድ ነበር። በክልሉ የሚሰለጥኑ የልዩ ኃይል አባላቶች ነበሩ። እነሱ ተመርቀዋል። እንግዲህ እዚህ ላይ ደግሞ አንድ ነገር በትክክል የሚታየው ሌሎች ክልሎች ልዩ ኃይል ሲያሰለጥኑ በድብቅ ነው የሚታወቀው። አያሽ ያሰለጥናል፣ ከዛ በላይ በፊት እንትን ያላል፣ ብዙ ነገሮች እነኚህ ነገሮች ምንድን ናቸው እየተባለ ክልል ኃይል የክልል ልዩ ኃይል የሚባለው ሁሉ ጥያቄ ሲደረግበት ነበር። ምንም እንትን አላለም። አሁን የአማራው ተራ ደርሶ አማራው ደግሞ አስመረቀ። በዚህ ወቅት እንግዲህ ይሄ አሁን በቅርብ ቀን የሆነ ነው። የጄኔራል አሳምነው ጽጌም ይሄንኑ በተመለከተ ያደረጉት ንግግር አለ። እሱ ሁሉ እንግዲህ ያ አማራ እንትን ወዴት እየሄደ ነው የሚለውን እዛ ውስጥ ለዚህ ሁኔታ አስተዋጽኦ አድርጓል አላደረገም የሚለው በራሱ የሚያነጋግር ነገር ነው። ከዚህ ተመልሰን ደግሞ ሌላው እንትን የማህበራዊ መገናኛ ዘዴዎች በዚህ ጉዳይ ላይ እያቀነቀኑ ያለና ቅስቀሳው በምን ላይ እንደነበረ ሁላችንም የምናውቀው ነው። አሁን ትምህርት ቤቶች ተዘግተው ተማሪዎች ወደ ትውልድ ስፍራ መመለሻቸው ደርሷል። እነኚህ ነገሮች ሁሉ የአካባቢውን ወይም ደግሞ ወቅታዊ ሁኔታውን ሊቀይሩት እንደሚችሉ ይጠበቃል። እና ሁሉም እንግዲህ እያንዳንዱ የክልልም ይሁን ወይም የተለየ እንትን አቋም ያላቸው ኃይሎች በሙሉ ይሄንን ሁኔታ እየጠበቁት ያለ እንደሆነ መገመት አያስቸግርም። እና ዛሬ አዲስ አበባ ላይ ይሄ ነገር ደረሰ ሲባል አዲስ አበባና ባህር ዳር ላይ ይሄ ነገር ተከሰተ ሲባል ማን አደረገው? ሁለተኛ ከሚሰጡት መግለጫዎች አሁን ጥቃቱ የተፈጸመው በህገ መንግስቱና በአማራ ህዝብ ላይ ነው የሚል ነገር አለ ነው ወይ? ይሄንን የሚያስብል ሁኔታዎች ይታያሉ። የአማራ ህዝብ ነው ወይ በዚህ የተጠቃው ወይስ ምንድን? በመጀመሪያ ደረጃ የማንም የሰው ህይወት ማለፉ አግባብ እንዳልሆነ ልንተማመንበት ይገባል። እዛ ላይ ከተማመንን በኋላ ከዚህ ውጭ ያሉት ነገሮች ሁሉ፣ እየተሰጡ ያሉት መግለጫዎች ሁሉ አመላካች ናቸው። የነገሩ ባለቤት አለው። ይሄ አሁን እየተሰራ ያለው ስራ ባለቤት እንዳለው ይጠቁማል። እንግዲህ መግለጫውን በአብዛኛው የሚሰጡት የጎሳ መሪዎች ናቸው፣ የክልል መንግስታት የሚባሉት ናቸው። እነሱ ደግሞ ከራሳቸው ጎሳ አኳያ እንደሆነ ያሳያል። እንግዲህ እነኚህ ነገሮች ሁሉ የመፈንቅለ መንግስት ወይም ደግሞ አሁን የተደረገው ሁኔታ ምንነት እስካሁን መረጃ ባይወጣም ፍንጮቹ እነሱን ብቻ በመከታተል ነው እንግዲህ ወደ አንድ ድምዳሜ ላይ ልንደርስ የምንችለው እንጂ እስካሁን ሌሊቱን ሙሉ ምንም የወጣ ነገር የለም። የስልክ ግንኙነት ሁሉ ተቋርጧል።
አዎ፣ በጣም የሚገርመኝ ይሄ ጄኔራል አሳምነው ጽጌ ላይ ይህንን ልዩ ኃይሉ እሱን እየመራ ነው የመጣው የሚል ነገር አለ። ምን አለ እስቲ በእሱ ላይ? እሱ ነው ይሄን ነገር መቼስ እዛ ባህር ዳር ላይ እሱ አለ ተብሎ ከነ ወታደሩን የመጣው ይላል። ያ አንዱ ነው። ሁለተኛው ደግሞ የኢታማጆር ሹሙን እንዴት የገዛ ዘበኛው ማለትም ጠባቂው ቦዲጋርዱ የታመነ መሆን አለበት አለም እንዴ ወይ እሱ የመረጠው? እና እንዴት ሊገለው ይችላል? እና እስቲ እነኝን ይሄ በሰዓት ልዩነት በአንድ ቀን የመፈጠር ሁኔታ አለ። ይሄ ነገር የተደረገው ወይንም የተነሳሳው እንዳልኮ ያማራውን ልዩ ክልል በቅርቡ እንደተመረቀና አብን ደሞ በሸዋ ውስጥ በተደረገው ሰላማዊ successful ታይቶ ማይታውቅ ሰው ወጣ መሆኑና ይሄ ነገሮቹ ለሌሎች ውጥረትና ፍራቻ ጨምሮባቸው ይሄን ነገር የተነቀነባበረ ነው የሚል አሱሚንግ አለ እርግጠኛ አይደለም ይላሉ። እስቲ ይሄ ምን እንዴት ተነተነዋል ሁለቱም?
አው ፍራቻ ፈጥሯል የሚባለው ነገር አለ። አሁን በቀጥታ የምንመለከተው የጋዜጠኛና አክቲቪስት እስክንድር ነጋ ጉዳይ ነው። እስክንድር ነጋ ያነሳው ጥያቄ ትክክለኛ ጥያቄ ነው። ይሄም ትክክለኛ የሚያደርገው ምንድነው? አዲስ አበባ ባለቤት አላት። ባለቤቱ መላው የኢትዮጵያ ሕዝብና ነዋሪዎቿ ናቸው። ይሄንን ተቀበሉ አንቀበልም ጭቅጭቅ አለ። በሱ ላይ የሚደረገው ነገር ሁላችንም እያየን ነው። ነገሮች ሁሉ አሁን እሱ ደግሞ ሲሪየስሊ ነገሩን ይዞታል። እንደዚህ ደግሞ ከልጁ ባህሪ የምናውቀው ነገር ቢኖር ለምንም ለማንም እሱ ካሰበውና ካለመው ውጪ በምንም የማይደራደር ልጅ ነው። ባያላማ ቆራጥነትና ጽኑነት እንዳለ ሁላችንም እናውቃለን። በተጨማሪም አቶ አዲሱ አረጋ የተባለ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በሰጠው መግለጫ ህዝቡ ምን ያህል እንደተቆጣ ሁላችንም የምናየው ነው። እነኛ ነገሮች ሁሉ የዚህ ጉዳይ ተጨማሪ በችግሩ ላይ ነዳጅ የፈሰሰበት ሁኔታ ነው የሚታየው። እንትኑ ፕራይም ሚኒስቴሩ ቀድመው መፈንቅለ መንግስት ነው ለምን አሉ? አንዱ አጠያቂ ነገር ይሄ ነው።
ሚኒስቴሩም ለብሰው
ሁለተኛ ደግሞ እንደሚታወቁት ቀደም ሲል በሚደረጉት ነገሮች ዘገምተኛ ነበሩ። ለምሳሌ በአማራው አካባቢ ይሄ የሸዋሮቢት አካባቢ በተደረገው ጭፍጨፋ በለገዳዲ ተፈናቃዮች መግለጫ ከመስጠት ተቆጥበው በጣም ዘግይተው ነው እንዳልሰማሁም ነበርም እስከ ማለት ነው።
እሱ ነው የሚያስቀኝ።
አሁን ግን ፈጣን ምላሽ ሰጡ። ሌላው እዚህ ላይ አጠያቂ የሚሆነው የፌዴራል መንግስት ኃይል ወይም ሰራዊቱ ናሽናል አርሚውን እንበለው እንግዲህ እኔ ሌላ ቋንቋ የለኝም በክልሎች ጉዳይ ጣልቃ ይገባል። አሁን ግን እንዴት ፈጥኖ ጣልቃ ሊገባ ቻለ? እዛ ለምን ተገኘ?
እሱ ነው እኮ ጠያቂው።
ይሄም ደግሞ አንድ ሌላ ነገር ነው። ምን ይጠብቅ ነበረ ወይስ ደግሞ የተቀነባበረ ነው ለማለት የሚያስችል እንዲህ አይነት ሁኔታዎችም እንደ ፍንጭ እንደ መረጃ አድርገን ምን ልንጠቀምባቸው እንችላለን? እና ይሄ ነው እንግዲህ አጠራጣሪ ነው እንትኑ የምንለው እነኚህ ነገሮች እነኚህ ሁኔታዎች ናቸው ነገሩን የበለጠ እያወሳሰቡት ያሉት። እና የነማን እጅ አለበት? የድራማው መሪ ማን ነው? አሁን ደግሞ ዘግይቶ የወጣው መረጃ እንኳን አለ በሶሻል ሚዲያ የተላለፈ ነው። በዚሁ በኢትዮ ቫንኩቨር ዲስከሽን ፎረም ላይ ተው ሊሆን ይችላል ከኬንያ የተላከ ነው። ይሄ ድራማ ያቀነባበረው ኃይል አለ። ለዚህም ቀደም ብሎ የተሰጡት መግለጫዎች፣ ሁለተኛ የዚህ የልዩ ኃይል መመረቁ፣ ከዚህ ከነዚህም አልፎ እንደውም እንትኑን ቃል በቃል ማየት የሚቻልበት ሁኔታዎች አሉ። እና ከዛ ሁኔታ በመረዳት በመፈንቅለ መንግስቱን እንደ መጋረጃ ተጠቀሙበት እንጂ ዋናው ምክንያት ይሄንና አሁን ተመረቀ የተባለውን የአማራው ኃይልና የአማራው መደራጀት ወይም ደግሞ ለወደፊቱ የመገንጠል ሁኔታዎች ለማመቻቸት ነው። በተለይም በአማራና በኦሮሞ መካከል ያለው መፋተግ ነው ይላሉ። ግን ይሄ እዚህ ላይም እንግዲህ ጥንቃቄ የሚያሻው አካሄድ ነው። ዝም ብለን እንዲሁ የምንለቀው ዜና ባይሆንም ግን ጥርጣሬ አለ በህዝቡ መካከል። በህዝቡ ሳይሆን በአንዳንድ ሰዎች አመለካከታቸውን ወደዚህ እያጠቃለሉት የመጡ ይመስላል። ያም ቢሆን ይሄንን የማይታመን ነገር ነው። እና በአብዛኛው ግን አፍራሽ ከሆኑ ነገሮች ሁላችንም መቆጠብ አለብን። እንዲህ አይነትን መረጃዎች በምናወጣበት ጊዜ ሊያስከትሉ የሚችሉትን ነገሮች ከወዲሁ ጠንቅቆ አውቆ መታቀብም አንድ ዘዴ ነው። እኔ በዛ እንትን ነው የምወስደው።
ሌላው በተለይ በባህር ዳር እነዚህ ነገሮች ብዙ ነገሮች አሉ። የመከላከያ ኤታማዦር ሹሙስ ይሄ የሚታወቅ ነገር አለ። የገዛ ጋርዳቸውን የገደላቸው እንዴለው ጀ ሁለተኛ ሞተው ነው ሳይና ይሄ እንዴት ይመስላል? ከዚህ ጋር እንዳው ባንድ ቀን የሆነው ነገር ከዚህ ጋር ያዛል። ለምሳሌ የ ትግራይ መንግስት ይሄ ነገር ከባህር ዳር ጋር የተያዘ ነው ብሎ ተናግሯል። እና እንዴት ነው እኔ በወክሌ ሳይው ግለሰብ አንድ ሰው ከገደለ ከዚህ ጋር አይሆናል ወይ? ምናልባት ዘበኛው ከሆነ ሊያናድደውም ይችላል። ብዙን ጊዜ ታይ እንደሆነ ትሪትመንታቸው ብዙን ጊዜ ደስ የማይል ነው የኛ አለቆች። በዛም ሊሆን ይችላል። እና ይሄ ነገር እንዴት ትላለ? የተያዘ ይመስላል እንዲሁ ስታስበው፣ እንዲሁ አናላይዝ ስታደርግ ከሁሉ ጋር ስታያይዘው።
እንግዲህ አሁንም ወደዚሁ ወደ ሶሻል ሚዲያው መሄድ ይኖርብናል። ከሶሻል ሚዲያው የተሰጠው አስተያየት ምናልባት ይሆናል አይሆንም ከሚለው ጋር እናያዘው እና ምን ያህል ከእውነታው ጋር እንደሚዛመድ ባናውቅም የኢታማጆር ሹሙ ሰሜን ሸዋ ላይ በደረሰው እልቂት ተጠያቂዎች ለፍርድ ይቅረቡ፣ ከተጠያቂዎች አንዱ ይህንን ሁኔታ ካቀነባበሩት ማን ነው? ብርሃኑ ጁላ የተባሉ የዚህ የኦህዴድ ወክለው እዛ ውስጥ ያሉ ሰው አሉበት እና ለፍርድ ይቅረቡ በሚለው እንትን ጀነራሉ ደግፈው ቆሟል። ማንም ጥፋተኛ ለፍርድ መቅረብ አለበት የሚል አጀንዳ ነበራቸው። በዚህም የተነሳ ህዋቶቹም ሆኑ ኦህዴዶች አልወደዳቸውም። በዚህ የተወሰደ እርምጃ ነው ይላል። እንግዲህ ይሄ ማጣራት የሚያሻው እንደወረደ ልንጠቀምበት አንችል። እንዳልኩ ቅድም እንዳነሳሁት ሊያስከትል የሚችለው መዘዝ ብዙ ስለሆነ እውነትም ቢሆን ወደ መቻቻል እንሂድ የሚለውን ነገር ያስኬዳል። ዋናው ነገር የጥፋቶች ሁሉ መነሻው የጋራ መንግስትና በህግ ያለመገዛት ነው። እና ዶክተር አብይም ቢሆኑ ዋናው በዚህ ሰዓት ሊያደርጉት የሚችሉት ነገር ቢኖር ሁሉን አቀፍ መንግስት ማቋቋሙ ለእሳቸው ስራ ያቀልላቸዋል፣ ወደ ተሻለ እንትንም ይወስዳቸዋል። ይህ ካልሆነ ግን አሁንም ነገ ሌላ ነገር እንደማይከሰት ምንም መያዣና መጨበጫ ያለው ሁኔታ አይደለም። እዚህ ላይ ጥንቃቄ የሚያሻው ነገር ነው። አየህ አሁን እኮ አገሪቷን እያስተዳደረ ያለው ህዝቡ እንጂ መንግስት ነው ማለት አንችልም። አሁን ባለንበት እንትን ነገሮች ሁሉ የሚያሳዩት ከመንግስት እጅ ወጣና ህዝቡ በረጅም ጊዜ አብሮ የመኖር ባህሉ አብሮ እየኖረ እንጂ መንግስት እያስተዳደረው እንዳልሆነ ብዙ አመላካች ነገሮች አሉ። መንግስት ይህን መቀበል አለበት፣ እውነት ነው። ይህንን እውነት ካልተቀበለ አደጋው ከፍ ያለ ነው። አሁን ሀገራችን ወዴት እንደምትሄድ አናውቅም። የባንክ ዝርፊያ በሀገራችን ታሪክ የማናውቀው ነው።
አዎ ብዙ ዝርፊያዎች አሉ። ብዙ
አሁን ሞተር ሳይክል እንዳይንቀሳቀሱ ማድረግ ልክ ሀገራችን በ1969 በቀይ ሽብር ጊዜ በነበረው እንደዚሁ ሞተር ሳይክሎች እንዳይንቀሳቀሱ ታግደው ነበረ አስታውሳለሁ። በውስጡም ስለነበርና አንዳንዶቻችን ያ ትዝታል። አሁንም ተመሳሳይ ሁኔታ እንደተፈጠረ በኤርትራ ክፍለ ሀገር ያን ጊዜ የሞተር ሳይክል እንቅስቃሴም ታግዶ እንደነበረ ይታወቃል። ዛሬም በኢትዮጵያ የሆነው ይሄ ሁኔታ ነው። ስለዚህ አሁንም መሻሻል የሚገባቸውና አሁን በስልጣን ላይ ያለው መንግስት ሊያተኩርባቸው የሚገባ ብዙ ነገሮች አሉ እና ወደ ኋላ ተመልሰን የምናያቸው ነገሮች ናቸው። እና በተለይ እንደኛ በእድሜ ትንሽ አዎ እንግዲህ እኔም ቀላል እድሜ አይደለም ያለሁበት፣ ሶስት መንግስት አይቻለሁ። በስደትም ቢሆን አንዱን አብዛኛውን ያሳለፍኩት እና ነገሮች እየተደጋገሙ ሲመጡ ቢያንስ አሁን ያሉት መሪዎች በአብዛኛዎቹ ከአርባ በታች ያሉ ናቸው። የክልል አስተዳዳሪ ምን የምንላቸው ብዙ ነገር ይጎላቸዋል ብለን የምንለው አንዱ የልምድ ማነስ ነው። የልምድ ማነስ ብቻ ሳይሆን ደግሞ ስነ ምግባርም ጉዳይ አለ። ሁለተኛ ደግሞ ያደጉበት ዶክተር አብይን ጨምሮ ያደጉበትና እየሄዱበት ያለው በዚህ በጎሳ ፖለቲካ ስለሆነ የጎሳ ፖለቲካ ደግሞ ከእኔ ጎሳ ውጪ ብሎ ማሰብን ስለሚያግድ እውርነት ያስከትላል። የፖለቲካ አይነ ሸውራራነት ሊያመጣ ስለሚችል እነኚህ ነገሮች ሁሉ ግምት ውስጥ ማስገባት አለብን እና አገራችን ያለችበት ሁኔታ ጥሩ ሁኔታ ላይ አይደለም።
ግን ለምንድን ነው በዚህ በአማራው ክልል ውስጥ ስደቱም ረሃቡም ይሄ የቀውስ የሚከታተልበት ምንድን ነው? እሱ ነገሩ ህዝቡ ነው ወይስ የዛ አመራር ነው? ችግሩ የቱ ጋር ነው ያለው?
እዚህ ውስጥ የምናየው ችግር አማራ የሚባለው ብሔረሰብ በኢትዮጵያ አንድነት ታሪክ ውስጥ ሰንሰለታማ ነው። አሁን ኢትዮጵያን አለመኖር የሚፈልጉ ኃይሎች ይህንን ሰንሰለት መበጠስ አለባቸው። ይህን ሰንሰለት ለመበጠስ እንግዲህ ከፋሺስት ኢጣሊያ ወራሪዎች የምንማረው ነገር አለ። እነሱ ወደ ኢትዮጵያ ውስጥ ከገቡ በኋላ በማናቸውም የሥራ መስክ ጣሊያን በኢትዮጵያ ውስጥ በመታደርጋቸው የልማት እንቅስቃሴ ውስጥ አማራ የሚባለው ብሔረሰብ እንዳትቀጥሩ የሚል ሰርኩላር አስተላልፎ ነበር አዋጅ በቅኝ እንትን ውስጥ በሚያስተዳድራቸው በዛን ጊዜ። ሁለተኛ ይህ ከሆነ በኋላ አሁንም በዚህ በወያኔዎች ወደ አገር ውስጥ ሲገቡ አማራን ታርጌት አድርገው ነው። የኦሮሞ ነጻነት ግንባር አሁን ዶክተር አብይ የሚመሩት ፓርቲ ኦህዴድ ነፍጠኛ የሚል ተቀጽላ በመስጠት አማራን ታርጌት ያደረገ ነበር። ይሄ እንግዲህ ወንድሞቻችን የህዋትና የኦህዴድ ኦነግ መሪዎች አደረጉት ብለን ሳይሆን ከነሱ በስተጀርባ ያሉ ጸረ ኢትዮጵያን ኃይሎች የሰጧቸው አጀንዳ ነው። ሁለተኛው ነገር አማርኛና አማርኛ ተናጋሪው ህዝብ በመላው ኢትዮጵያ ውስጥ ቋንቋው እያደገ ሄደው በአዋጅ አይደለም ሁሉም የሚግባባበት ቋንቋ ነው አገሪቷን መበታተንና እዚህ ላይ እንግዲህ ብዙ ነገሮችን በቅኝ ገዢዎች የተፈጸሙ ቋንቋ ላይ የራሱን ቋንቋና አንዱ ከሌላው እንዳይግባባ በሚደረገው ነገር ሁሉ እነኛ ነገሮች ሁሉ ታሳቢ ሆነው የአማርኛ ተናጋሪው ህዝብ ከመላው የኢትዮጵያ ህዝብ በአብዛኛው ፐርሰንት የጠፋ ነው ስልህ ምንድነው ደሙ ተዋህዶ ማንነቱን እንትን ብሎ አማራ ሆኗል። ሁላችንም አሁን እኔን ብታይቀኝ አማራ አይደለሁም ግን ኢትዮጵያዊ ነኝ። አማርኛ እናገራለሁ። ከተለያየ ብሔረሰቦች የተወለድኩ በመሆኔ በኢትዮጵያዊነቴ ላይ ተቃውሞ ከኢትዮጵያ ውጭ ሌላ ማነሳው ቋንቋ የሚሄድበትን ቦታ የለኝም። የከሌ ዘር ነኝ አልልም። አብዛኛው ዛሬ አሁን የኦህዴድም የኦነግም የምንም መሪዎች ሁለት ሶስት ስቴፕ ሄደ ስታይ ከአማራ ያልተዋለደ የለም። ያንን እንግዲህ እነኚህ የቅኝ ገዢ ሚሽነሪዎች የሰበኩት ስብከትና ኢትዮጵያን ለመበታተን በታትኖም በኒዮ ኮሎኒያሊዝም የራሷን አጥፍቶና ለሌላው መከታ መሆኗ እየታሰበ ሳለ እነኚህን ሁሉ ለማውደም የተጠቀሙበት ዘዴ እንጂ አማራው ከሌላው የበለጠ ተጠቅሞ ወይም ተቸግሮ አይደለም። እና አማራን ለማጥፋት የተደረገው እንትን እዛ ላይ ነው። እና እነኚህም ሰዎች ሁኔታዎች አስገድዷቸው እንጂ አማራን ጠልተው ነው ማለት አልችልም በኔ በኩል።
በጣም ጥሩ። አሁን ምንድን ነው እጣ ፋንታው የዚህ አሁኑ የትላንት ወዲያው እንቅስቃሴ ምንድን ነው? አሁን በአሁን ሰዓት ሰላም አለ? ትንሽ ተረጋግቷል? እና ወይስ እንዴት ነው? ወደፊት ምን ይመስላል? አሁን ይሄ ነገር ተጀምሯል። ምን ቢፈጠር ምን ይፈጠራል? እንዲህ ቢያደርጉ እንዲህ ይፈጠራል የሚለውን እስቲ ምን ሀሳብ አለ? በአይምሮ የሚሄድ አሁን ይሄ ሆኗል፣ እንዲህ ቢያደርጉ ምን ይፈጠራል? አሁን ጀነራሉ አመልጠዋል ወይስ በህይወት አሉ?
ጀነራሉ እንዳመለጡ ነው የሚነገረው። እንግዲህ ይሄም ያው በአብዛኛው የሶሻል ሚዲያ የሚገኘው ኢንፎርሜሽን እንጂ ከመንግስት የሚገኙ አይደለም። በቁጥጥር ስር አድርገናል፣ በቁጥጥር ስር እናደርጋለን የሚል ነገር አለ። እነሱ ግን እውነታነታቸው በጣም የጠበበ ነው እና ጀነራሉ አምልጠዋል ነው። እንግዲህ ማምለጥ የሚለውን ነገር በአንድ ቦታ ላይ እንያዝና አመለጡ የሚለው ወደ ሌላ አመጽ ይኬዳሉ ወይ?
አዎ ስነኩ
አምልጠዋል ስንል እኚህ ሰው ሌላ አመጽ እየጠበቃቸው ነው፣ ሌላ ችግር አገሪቷንም እየጠበቃት ነው ማለታችን መሆኑን መዘንጋት የለብንም። የጸጥታ ክፍል ኃላፊ አድርጎ የሾማቸው ራሱ የክልሉ መንግስት የሚባለው ድርጅት ነው። ከዚህ ተመልሶ እንደገና የጸጥታ ክፍሉ ካመጸ ነገሩ አሁንም በቀላሉ የሚታይ አይደለም፣ ብጥብጡ ይቀጥላል ማለት ነው። ህዝቡ ምን ላይ ነው የቆመው ነው? አሁን ህዝቡ ማንን ነው የሚደግፈው? ወደ ድጋፍና ተቃውሞም ከመሄዳችን በፊት ስርዓት አልበኝነት በአካባቢው ሰፍኗል። በአገሪቱ ውስጥ ሁሉ ስርዓት አልበኝነት አለ እና ይሄ ስርዓት አልበኝነት በምን ሊገታ ይችላል? መፈንቅለ መንግስትም ያሉት ህዝብ በምርጫ ነው ስልጣን መያዝ የሚችለው ብለው አሁን ማስታወቂያ እንትን መግለጫ እየሰጡ ነው። ዶክተር አብይ ተመርጠው አይደለም ስልጣን ላይ የወጡት። አሁን 99 በመቶ በወያኔ የሚመራው ፓርላማ ተመርጦ አይደለም አስገድዶ ነው ስለምርጫ ምናወሳበት እንትልም አይደለም እዚህ ላይ ወዴት ይሄዳል የሚለው እኛ ብቻን የሚያስጨንቅ አይደለም እኛም ብቻ የሚያስጨንቅ ሳይሆን ቻይናን ያስጨንቃል አሜሪካን ያስጨንቃል እንግሊዝን ያስጨንቃል ብዙ ባለቤቶች አሉት የኢትዮጵያ ጉዳይ እና በከሌ ብቻ ወይም እኛ ከምናስበው ውጪ ብዙ የሚወጡ ነገሮች ስላሉ እነኛን ነገሮች ሁሉ በጥንቃቄ ነው የምናየው ለራሳቸው ጥቅም የጥቅም ክልል ሲሉ ዝም ብለው የሚመለከቱ አይመስለኝም ዝም ብለው የሚመለከቱ አይመስለኝም ስል ህዝቡ ግን ነቅቶ የራሱን መብት ማስከበር ግዴታ ነው እዛ ላይ ነው እንግዲህ ብዙዎቻችን ልንረባረብ የሚገባው በተለይም እኛ ሀሳባችንን ጥለን ውጭ ነን ብለን ቁጭ ያለን ሰዎች ሀገራችን ውስጥ አንድ ነገር ከመፈጠሩ በፊት ለሰላማዊ ሰልፍ ከመሮጡ ከወዲሁ ምን ብናረግ ይሻላል ብሎ ማሰቡ ተገቢ ነው። እንዲህ እንዲህ አይነት ነገሮች የግድ ነው። ነገ ሰላማዊ ሰልፍ እንውጣ እንደዚህ እንሩጥ ምንም ማለት አይደለም። ሀገሮች ሁሉ ይሄንን ነገር ያውቃሉ። ግን እንደ ዜጋ ምን ማድረግ ይገባናል ብሎ አትሊስት እንደው መወያየቱ ራሱ አንድ ነገር ነው ይላለው እንግዲህ እኔ ብዙም እንትን ባይኖረኝ ከወዲሁ ማሰቡ ትክክለኛ አካሄድ ነው ባይ ነው።
ያ እርግጠኝነት አሁን ያለው ሁኔታ ማን እንዳነሳውም እንዴት እንደሆነ እስካሁን የተገለጸ ነገር የለም አይደለም?
የለም። አዎ
ምንም የሚታወቅ የተደፋፈነ ነው። እና እንግዲህ ወደፊት ይሄን ነገር ምን ላይ ብናተኩር ይሻላል? ሶሻል ሚዲያ ወይስ እውነተኛ ዜና ኬት ለማግኘት ይቻላል? ለሰው በተለይ ሶሻል ሚዲያ በጣም አንዱ ሌላ ነው የሚለው ደጋፊና ተቃዋሚ እንዳለ መርሳት የለብንም። የዚህ ሁኔታ የሚደግፈው አለ፣ የዚህ ሁኔታ ደግሞ የሚቃወም አለ አይደለም እንዴ? እና ይሄን ከነኙ ውስጥ ተጠንቅቀን እውነታው የት ነው የሚለውን ነገር በእንዴት መልኩ ነው እስቲ ባንታ መለካከት እንዴት ብናረግ ይሻላል? አሁን ዝም ብለን ነገሮችን ከመነረጭ ወይንም ሁሉ ነገር እየሰማን ሰብስበን ከመጎስቆስ ውስጣችን የትኛው ይሻላል?
እንግዲህ አሁን ወደንም ጠላንም ትንሽም ቢሆን ዜና እያቀመሰን ያለው ሶሻል ሚዲያው ነው። ወደን አይደለም አማራጭ በማጣት ነው። በመንግስት በኩል ወይም ደግሞ አሁን የኢትዮጵያ መንግስት ስልጣን ላይ ያለው መንግስት ማለት ነው እያራመደ ያለው የፖለቲካ መስመር ይሁን ወይም ደግሞ የጎሳ ፖለቲካ እውነታን የመደበቅና ህዝብ ችግር ውስጥ እስኪገባ ድረስ ዝም የማለፍ ነገሮች እየታዩ ነው ያለው።
ኦ ያ
ስለዚህ የግድ ሶሻል ሚዲያ ነው እንግዲህ ትንሽ የሚያጋምሰን። ሌሎች እንግዲህ በዜና ማሰራጫዎች ደረጃ አሉ ምንላቸው በውጭ ሀገር መንግስታት የሚተላለፉ እንደ ጀርመን ቢቢሲ ቮይስ ኦፍ አሜሪካ የመሳሰለ ህዝባችን የለመዳቸው የዜና አውታሮች አሉ። እንግዲህ ጁልየስ ኔሬሬ እንዳሉት የቸገረው ዱቄት ከንፋስ ይጠጋል ነው። እነኚህ የዜና ማሰራጫዎች የሀገራቸውን መንግስት ጥቅም ለማስከበር የተቋቋሙ የፕሮፓጋንዳ ማሽኖች ናቸው። አንድ ቀን አስቸጋሪ ሁኔታ ላይ ባለንበት ወቅት አስቸጋሪ ሁኔታ ላይ እንዲከቱን እንደሚችሉ መገመት አዳጋች አይደለም። ሶሻል ሚዲያውንም ማጠናከር የሶሻል ሚዲያ መኖር እኔ አሁን ሰዎች እንደሚሉት አይደለም አልቀወም። ለምን ትንሽም ቢሆን ዜና የሚገኘው ከዛ በመሆኑ እሱንም በአግባቡ እንተቀምበት ከመአለት ውጪ አሁን መንግስት እንደሚለው ይሄ ፌስቡክ ከሌ በጣ ሀገር ለናውጡ ነው ምን ሊሉ ነው ሚል ነገር አለ። እነኚህ ሶሻል ሚዲያዎች የአሜሪካ ህዝብ ሳይጠቀምበት ቀርቶ አይደለም፣ የሌላው ሀገር ህዝብ ሳይጠቀምበት ቀርቶ አይደለም። ግን ሀገር አፈረሰ ብለው አልተከራከሩም። የኛ ሀገር ከሌላው ሀገር የበለጠ ልትፈርስ የምትችልበት ሁኔታ በምን ተፈጠረ የሚለውንም ስናይ እነኚህ መንግስታቶች ወይም ደግሞ እንደ ኢትዮጵያ ያሉ መንግስታቶች ይሄንን ስሞታ የሚያቀርቡት እውነት ስለማይናገሩ ለህዝባቸው የማወቅ መብቱን ስለማያከብሩለት ነው። እንደውም አሁን የዚህ የማህበራዊ ሚዲያን በተመለከተ ህግ እያረቀቁ ነው። እንዴት እናደርገው እየተማካከሩ ነው፣ እየተጨቃጨቁበት ነው። እነኚህ ነገሮች ሁሉ እንግዲህ ሶሻል ሚዲያውን በአግባቡ እንጠቀምበት እንጂ እናውግዘው የሚለውን እኔ ጨርሶ አልቀበልም። የዚህን ፓርትነር አልሆንም እና በዛ መልኩ ነው የማየው።
በጣም ጥሩ ነው አቶ ፍሬሰው። እስቲ ወነት ጥሩ ነው ወያይን እስቲ የምጨምረው ነገር ካለ ወይንም ሆን እዚህ ሬዲዮ ላይ ሆነ ሌላ ኢንፎርሜሽን ከሰማ ጣል አርግልና በዚሁ እንሰናበት እስከሚቀጥለው ሳምንት ድረስ።
አዎ እንግዲህ በመጀመሪያ ደረጃ እኔ ያው ከሌላው የተለየ የኢንፎርሜሽን ሊንክ የለኝም። ያው ከሀገር ቤት የሚመጣው ነገር ሁላችንንም ገቨርን የሚያደርገን እሱ ነው። ከዚህ በተጨማሪ አሁን ያለውን ሁኔታ ትክክለኛ መረጃ ካላችሁ በየሶሻል ሚዲያው በየመሳሰሉት እንትኖች አሁን የሚያምዘው እንደ እንትኑ ይሄንን የሶሻል ሚዲያ እያካሄድን ያለ ነው በተለያየ መልኩ ያው ትንሽም ቢሆን ራሳችንንም ለምንወስደው አቋም የተሻለ እንትን ይሰጣል በሚል ነው እንግዲህ ይሄንን ነገር የጀመርነው። በእርግጥም ውጤት እያመጣ ነው። ከብዙ በአፍሪካ ውስጥ ካሉ ወንድሞቻችንም ከአንዳንድ ቦታም እየተገናኘን ነው። አንዳንድ ኢንፎርሜሽኖችን እንለዋወጣለን። ግን ይሄ ብቻ ሳይሆን ቫንኮቨር በእውነቱ የታደልንን ወደ አራት ሬዲዮ ጣቢያዎች አሉ እና ይሄ ነገር እንግዲህ ምንም የሌላቸው አሉ። የእኛን ያህል ህዝብ ቁጥር ከኛ በላይ ኖሯቸው አንድም ሬዲዮ ጣቢያ የሌለበት አካባቢ አለ እና ኢንፎርሜሽን የማግኘት እድላችን ትንሽ ሰፋ ያለ ነው። ታዲያ ተግባር ላይ ደግሞ የዛኑ ያህል ደካማ ነን። ቫንኮቨር እና አካባቢዋ የኢትዮጵያ ፖለቲካ ይካሄዳሉ የሚያካሄዱ ኃይሎች አሉ። በነገራችን በጎሳ የተደራጁ ወገኖች ወንድሞቻችን አክቲቭ ናቸው። እንደውም አምባሳደሩን እስከ መጥራት ድረስ የደረሱ እንዲህ እንዲህ አይነት ነገሮች የሚከናወኑበት ቦታ ነው። ውስጥ ውስጡ ነው ታዲያ እና ኢትዮጵያዊ ነኝ የሚለው የአንድነት ኃይሉ ግን ብዙም አይታይም እና የምንሰባሰብበት ነገር ይፈጠር ነው እንግዲህ እዚህ ላይ እንደና አቶ ከበደ ኃይለ ማርያም የመሳሰሉት ወንድሞች አሉን። ታፍታፍ የሆኑ ጎራ የሚያነቃንቁ ግን ታዲያ በዚህ ጉዳይ ላይ ደክመውብናል። ዘንድሮ ምን እንዳገኛቸው አናውቅም እና በተቻለ መጠን እንደው የምንሰባሰብበት መንገድ አሁን በአንዳንድ ሁኔታ ይሄ በፖለቲካ ብቻ አይደለም በማህበራዊ ኑሮ ስንል ብዙ ወንድም እህቶቻችን በምን ሁኔታ ላይ እንዳሉ አናውቅም። የልጆቻችን ሁኔታ ሊያሳስበን ይገባል። የወደፊት ህይወታችን ምንም ቢሆን ህግና መንግስት ተቀያሪ ነው እና ነገ አንድ ነገር ይሆን መሰባሰቡ እንትን ነው ሁሉ ሀሳብን ጥሎ መቀመጡ እኔ ትንሽ አይስማማኝም እና ይሄንኑ እንግዲህ በእናንተ በጋዜጠኞች ላይ ይወድቃል እንዲህ አይነቱ ህዝብን የማንቃትና ነገሮችን ቀድሞ የማሳወቅ ሁኔታ በእናንተ ላይ እንትን ስለሚል ጫናው ብዙ ነው። በእኔ በኩል እንግዲህ የተቻለኝን ጥረት አደርጋለሁ። አመሰግናለሁ። በተለይም አንድ መጨረሻ ላይ ልናገር የምፈልገው ነገር አሁን እህታችን ያለፈችው
መቅደስ
የእሷን ህልፈተ ህይወት አስመልክቶ እግዚአብሔር ነፍሷን ይማራት ቤተሰቧን ያጽናናልን እና በልብ ከፍተኛ የሆነ ሀዘን ይሰማናል። ሁላችንም የእኔ ብቻ አይደለም እያንዳንዱ ኢትዮጵያዊ አውቃት አለው እና ጥሩ እህት ነበረች። እንግዲህ እህት እንኳን ሳይሆን እንደ ልጅም ነች ለእኔ መሆን የምትችለው እና በጣም ቤተሰቧንም እንዲያጽናናልን እግዚአብሔር እንለምናለን። አንተንም በጣም አመሰግናለሁ ይህን እድል ስለሰጠህ።
አመሰግናለሁ አቶ ፍሬሰው። እንግዲህ ለሚቀጥለው ደግሞ እስቲ የሚቀጥለው ሳምንት ሁኔታዎች ቴሌፎኑም ኢንተርኔቱም ተከፍቶ አንዳንድ ኢንፎርሜሽኖችን ይዘህልን ብቅ እንደምትል በዚህ አጋጣሚ ደግሞ ለሚቀጥለው ሳምንት ጋብዛለሁ።
እሺ አመሰግናለሁ።
አመሰግናለሁ።
እሺ መልካም ቀን።
መልካም ቀን። አድማጮቻችን ቀደም ብላችሁ የሰማችሁት አቶ ፍሬሰው ነው። አትሊስት ሰዎች ያላቸውን ጣል ካረጉ ለኢንፎርሜሽን መልካም ነው። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የዚህ የሹክሹክታ ሬዲዮ አዘጋጅ። አሁን እስቲ ወደዚህ ስቱዲዮ ማስታወቂያ ልውሰዳችሁና ክላሲክ ሙዚቃ አድርጌ አንዳንድ ነገሮችን ሀሳብ አቀርባለሁኝ። እነሆ
For the best in funk, soul, surf, and more music, tune in to Jack Velvet's Suburban Jungle Show, Wednesday mornings from 8 to 10 at CITR 101.9 FM in Vancouver. Add us on Twitter at Jack Velvet Radio, Jack Velvet's Suburban Jungle Show. Also available streaming and podcast at jackvelvet.net.
This is a journey into sound.
Hi, this is DJ Wah, inviting you to join me every second Sunday at 8 p.m. here on 101.9 CITR for Techno Progressivo. Techno Progressivo is the only radio show in Vancouver where you'll hear the best mix of new tech house, techno, and progressive house.
A body bang.
So join me every second Sunday at 8 p.m. for Techno Progressivo.
House music. House music.
አድማጮቻችን የዛሬውን ሲሳቀናል በማቀርብላችሁ ወርቁ አያሌው ነኝ። የዛሬው ሬዲዮ ዝግጅታችን በዚህ ላይ አቋርጬ እሄዳለሁ። አንዳንድ ነገሮችን ማከናወን ስላለብኝ በዚህ በሬዲዮ ስቴሽን ክላሲክ ሙዚክ እንዲሁም ግዜኛ ሙዚክ ፕሌይሊስት ይባላል በዛ ሰናበታችኋለሁ። መልካም ሳምንት ይሁንላችሁ። ወርቁ አያሌው ነኝ። እስከሚቀጥሉ ሳምንት ሌላ ዝግጅት እስከምቀርብ ድረስ ደህና ሁኑልኝ።
Thank you. Thank you.